ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት ስርጭትን ለመርዳት ተዘጋጅቶ የነበረው የቶምቦላ እጣ ከቁጥጥራችን ውጭ በሆነ ምክንያት ሴፕቴምበር 3 ቀን 2017 ዓመተ ምህረት ሊወጣ አልቻለም። የቶምቦላው እጣ የሚወጣበትን ቀን ወደፊት የምናስታውቅ መሆናችንን እንገልጻለን። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 30 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሐተታዎችን እናሰማለን። በቅድሚያ በሽታውን ለደበቀ መድኃኒት አይገኝለትም፣ በማስከተልም የፉክክር ቤት ሳይዘጋ ያድራል በሚል ርዕስ የቀረበውን አሰምተን በመጨረሻም ያን ትውልድ በሚመለከት ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ በነበረ ጽሑፍ የመጀመሪያውን ክፍል ፕሮግራማችንን እናጠናቃለን። በቅድሚያ ዜና። 3 የተባበሩት መንግስታት የምግብ እርዳታ ተቋማት ኃላፊዎች ለኢትዮጵያ የድርቅና የረሃብ ሰለባዎች የሚደረገው ዓለም አቀፍ እርዳታ በከፍተኛ ደረጃ እንዲጨምር ተማጽነዋል። ሰሞኑን በድርቅ አካባቢዎች ጉብኝት ሲያደርጉ የነበሩት የዓለም የምግብና የእርሻ ድርጅት ፋኦ፣ የዓለም የምግብ ፕሮግራም WFP እና የዓለም የእርሻ ልማት የፋይናንስ ተቋም IFAA ኃላፊዎች በጉብኝታቸው መጨረሻ በሰጡት መግለጫ በጎበኙዋቸው አካባቢዎች ያለው የምግብ እጥረት በአስጊ ደረጃ ላይ መድረሱን ጠቁመው ዓለም አቀፍ እርዳታው በአስቸኳይ እንዲጨምር ጠይቀዋል። በደቡብና በደቡብ ምስራቅ ኢትዮጵያ በአጠቃላይ 8.5 ሚሊዮን የሚሆኑ ዜጎች እስከሚቀጥለው ዓመት ታህሳስ ወር ድረስ የምግብ እርዳታ የሚያስፈልጋቸው መሆኑ ሲታወቅ፣ በርካቶች ከቤት ንብረታቸው ተፈናቅለው እርዳታ በሚሰጥባቸው ካምፖች ውስጥ መኖር መገደዳቸው ታውቋል። በኦጋዴን አካባቢ ብቻ 578,000 ዜጎች እርዳታ የሚቀበሉባቸው 264 መመገቢያና መጠለያ ጣቢያዎች ይገኛሉ። እስከሚቀጥለው ታህሳስ ወር በኦጋዴን አካባቢ ብቻ አስቸኳይ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ2.5 ሚሊዮን ወደ 3.3 ሚሊዮን ሊያድግ እንደሚችል ሁኔታውን በቅርብ የሚከታተሉ ወገኖች ገልጸዋል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ነሐሴ 29 ቀን ባወጣው መግለጫ በአፋር፣ በአማራና በትግራይ አካባቢዎች የተስፋፋው ወያኔ አተት በሚል ሽፋን ስም የሚጠራው የኮሌራ በሽታ 27 ከመቶ የጨመረ መሆኑን ገልጿል። በሽታው የሚመነጨው ከተበከሉ የውሃ ክምችቶች መሆኑን ገልጾ በአካባቢዎቹ የሚገኙ የጠበል ቦታዎች የዚሁ የብክለት ሰለባዎች መሆናቸውን ጠቁሟል። Human Rights Watch የተባለው የሰብአዊ መብት ተከራካሪ ድርጅት የሳውዲ አረቢያ መንግስት በአገር ውስጥ ያለ ፈቃድ የሚኖሩትን ኢትዮጵያውያን እንዳያስወጣ ተማጽኗል። ድርጅቱ በመግለጫው ብዙዎቹ በሳውዲ የሚኖሩ ኢትዮጵያውያን ወደ አገራቸው ቢመለሱ ሊታሰሩና በምርመራ ሊሰቃዩ ወይም ግብረ ስየል ሊካሄድባቸው እንደሚችል ጠቁሞ የሳውዲ አረቢያ መንግስት ወደ አገራቸው እንዳይመልሳቸው ጠይቋል። በአገራቸው ላይ የመታሰር የመገደልና በምርመራ የመሰቃየት ፍራቻ ያለባቸው ዜጎች የፖለቲካ ጥገኝነት እንዲሰጣቸው የዓለም አቀፉ ሕግ ስለሚያረጋግጥላቸው የሳውዲ መንግስት ለነዚህ ስደተኞች የመኖሪያ ፈቃድ ሊሰጣቸው ይገባል ብሏል። በሳውዲ አረቢያ ይኖራሉ ተብለው ከሚገመቱት ከ400 ሺህ እስከ 500 ሺህ ከሚደርሰው ኢትዮጵያውያን ውስጥ ሕጋዊ ፈቃድ ያላቸው በጣም ጥቂቶች ናቸው። ባለፉት 2 ዓመታት በተለያዩ ቦታዎች በተደረጉ ህዝባዊ አመጾችና እንቅስቃሴዎች ንጹሃን ዜጎችን በግፍ የገደሉ የወያኔ አጋዚና የጸጥታ ኃይሎች አባላት ለፍርድ እንዲቀርቡ ከያቅጣጫው ጥያቄ እየቀረበ መሆኑ ታወቀ። የወያኔ ባለሥልጣኖች ጉዳዩ ይጣራል፣ አጥፊዎችም ለፍርድ ይቀርባሉ የሚሉትን መሸንጋዮች ሲሰጡ የቆዩ ቢሆንም ከሁለት ዓመት በኋላ ጉዳዩ ምንም አይነት እንቅስቃሴ ያልተደረገበትና አንድም አጥፊ ለፍርድ አለመቅረቡ የወያኔን ደንታቢስነት ያሳያል ተብሏል። የወያኔ አጋዚ ጦር አገዛዙ ወደ ሥልጣን ከመጣ በኋላ በጣም በርካታ ዜጎችን የገደለና በተለይም በ1997 ምርጫ በአንድ ቀን ከ200 በላይ የሚሆኑ በሰላማዊ መንገድ ተቃውሟቸውን ሲያሰሙ የነበሩ ዜጎችን መረሸኑና አንድም ገዳይ ወደ ፍርድ ያልቀረበ መሆኑን ያስታወሱ ክፍሎች ገዳዮቹ በፍርድ ሊጠየቁ የሚችሉት የወያኔ አገዛዝ በህዝባዊ አመፅ ተወግዶ የሕግ የበላይነትና ሕዝቡን የሚወክል መንግሥት ሲቋቋም ብቻ ነው ብለዋል። የኬንያ የተቃዋሚ መሪ ሚስተር ኦዲንጋ ለጋዜጠኞች በሰጡት መግለጫ ሕጋዊና ሕገ መንግሥታዊ ዋስትና ካላገኙ በስተቀር ጥቅምት 7 ቀን 2010 በታቀደው ድጋሚ ምርጫ እንደማይሳተፉ ገለጹ። አዲስ ምርጫ ሊካሄድ የሚችለው ያለፉት ስህተቶች ታርመው በአዲስ መልክ ምርጫው እንዲካሄድ ሲደረግ ብቻ ነው ብለዋል። ሚስተር ኦዲንጋ የኬንያ የምርጫ ኮሚሽን ሕገ መንግሥቱን መከተል ያለበት መሆኑን ከመግለጻቸውም በላይ አንዳንድ የኮሚሽኑ አባላት ወገንተኛ ስለሆኑ መለወጥ አለባቸው ብለዋል። የምርጫ ኮሚሽኑም ተቃዋሚ ፓርቲዎችን ሳያማክር ለጥቅምት 7 ቀን ምርጫ ማካሄድ ማቀዱንም ትክክል አለመሆኑን ለኮሚሽኑ በጻፉት ደብዳቤ ገልጸዋል። በተባበሩት መንግስታት ድርጅት ስር የተቋቋመው የመርማሪ ኮሚሽን በቡሩንዲ የሰው ማጥፋት ወንጀል እንደተፈጸመ አስታወቀ። ኮሚሽኑ በተጨማሪም ከሚያዝያ 2007 ዓ.ም ጀምሮ በቡሩንዲ የጅምላ ግድያ፣ በምርመራ ማሰቃየት፣ ሴቶችን መድፈር፣ መዳረሻን ማጥፋትና ለፍርድ አስሮ የማሰቃየት ተግባሮች ሲፈጸሙ እንደነበር ገልጿል። የኮሚሽኑ ኃላፊዎች ለዜና ምንጮች በሰጡት መግለጫ የቡሩንዲ መንግስት ወንጀለኞችን ወደ ፍርድ ለማቅረብ ፍላጎት ስለሌለው ብዙዎች ከወንጀል ተጠያቂነት ሊያመልጡ ችለዋል ብለዋል። ኮሚሽኑ እዚህ መደምደሚያ ላይ የደረሰው በርካታ ሰዎችን አነጋግሮና የቀረቡለትን መረጃዎች አጣርቶ እንደሆነም ገልጿል። በርካታ የሰብአዊ መብት ተቋሞች የኮሚሽኑን ዘገባ መሰረት በማድረግ የተባበሩት መንግስታት ድርጅት በቡሩንዲ መንግስት ላይ እርምጃ እንዲወስድ ጠይቀዋል። እሁድ ነሐሴ 28 ቀን አራት የአንጎላ ተቃዋሚ ፓርቲዎች ለጋዜጠኞች በሰጡት መግለጫ በቅርቡ የተደረገው የአገሪቱ ጠቅላላ ምርጫ የተጭበረበረ መሆኑን ገልጸው የድምፅ ቆጠራው በድጋሚ እንዲካሄድ ጠይቀዋል። በስልጣን ላይ ያለው MPLA የተባለው ፓርቲ የድምፁን 61 ከመቶና ከ220 መቀመጫ 150ን ማሸነፉ መገለጹ ይታወቃል። ዩኒታ በተባለው ተቃዋሚ ፓርቲ አስተባባሪነት ሌሎች ሶስት ተቃዋሚ ድርጅቶች የፈረሙበት የጋራ መግለጫ የድምፅ ቆጠራውን አስመልክቶ የተረጋገጠ ውጤት የሚታወቅበት ሂደት በየቦታው ያልተካሄደ መሆኑን ጠቁሟል። ከዚህም በላይ ድምፅ የተሰጠባቸው ሳጥኖች ተነስተው በአዲስ መተካታቸውና የቀድሞ የድምፅ ፎርሞች ተሰውረው አዳዲስ ፎርሞች የተሰራጩ መሆኑንም ተስተውሏል ተብሏል። አራቱ የአንጎላ ተቃዋሚ ፓርቲዎች ጥያቄያቸው ተቀባይነት ካላገኘ ትግላቸውን በሌላ አይነት መንገድ እንደሚቀጥሉም ገልጸዋል። እሁድ ነሐሴ 28 ቀን የአልሸባብ ኃይሎች በደቡብ ሶማሊያ ባለ የወታደር ካምፕ ላይ በሰነዘሩት ጥቃት 10 ወታደሮች ሲገደሉ ሌሎች በርካቶች የቆሰሉ መሆናቸው ታውቋል። ታጣቂዎች ካምፑን ለተወሰነ ጊዜ ከተቆጣጠሩት በኋላ የሚችሉትን ዘርፈው ሌላውን አቃጥለው ሄደዋል ተብሏል። የሶማሊያ መንግስትና የሰላም አስከባሪ ኃይሎች አልሽባብ ተዳክሟል የሚል መግለጫ በተደጋጋሚ ቢሰጡም በየጊዜው ከሚወስዳቸው ጥቃቶች አሁንም የማይናቅ ኃይል መሆኑን ብዙዎች ይናገራሉ። ማክሰኞ ነሐሴ 30 ቀን የሌሴቶ ከፍተኛ ወታደራዊ ባለስልጣን ኳንትል ሞሶሞሶ መገደላቸውን የሌሴቶ መከላከያ ሚኒስትር ገለጹ። በሚኒስትሩ መግለጫ መሰረት ሁለት ዝቅተኛ መኮንኖች በኃይል ወደ ቢሮአቸው በመግባት ተኩሰው የገደሏቸው መሆኑንና በተደረገው የተኩስ ልውውጥ ሁለቱም መኮንኖች መገደላቸውን ተናግረዋል። ከቅርብ ጊዜ ወዲህ ሌሴቶ የስልጣን ፉክክር ሲካሄድባት የቆየች አገር መሆኗ ሲታወቅ በአስተዳደርና በፖለቲካ ውስጥ የወታደራዊ ጣልቃ ገብነት ግዙፍ ነው ተብሏል። የሰውየው መገደል በአገሪቱ ውስጥ ያለውን የፖለቲካ አለመረጋጋት ያባብሰዋል የሚል ግምት አለ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ኢትዮጵያ በሽታውን ለደበቀ መድኃኒት አይገኝለትም። ወላጆቻችን ባስገራሚው ብልህነታቸው ከያኔው ከጥንቱ ትምህርታዊና ምክራዘል ጥቅሶችን አቆይተውልናል። ማዳመጡ መማሩ የኛ ፈንታ ነው። ይህን ማድረግ ተስኖን ግን ለሚያውቀን በሽታ ተገቢውን መድኃኒት ልናውቅም ልናገኝም ተስኖን ከርመናል። የኢትዮጵያ የ26 ዓመት በሽታ ወያኔ ይባላል። የማይለቅ የቸከ የፈረስከክ። ይህን ማወቅ መቀበል ያቃታቸው ወያኔን ማስወገጃ ፍቱን መድኃኒት ሊያገኙ አቅቷቸዋል። ዛሬ ተቃዋሚ ነን ከሚሉት ውስጥ በርካቶቹ ትናንት ወያኔን ወዳጅ ብለው አቅፈው እንደነበር ስናስታውስ የችግራችን ይዘት ይገባናል ማለት ይቻላል። ለምን ወያኔን በሁለገብ ትግል እናስወግድ አላችሁ? የማንን የድሃ ልጅ ልታስጨርሱ ነው ብለው ያወገዙን የሀብታም ልጆችም ነበሩ። ሰላማዊ ትግል በሚል ሽፋንም ትግል ለምኔን ያሰፈኑብን ወይም ሊጭኑብን የጣሩትም ጥቂት አልነበሩም። በሽታውን ማወቅ አለመቻል ብቻ ሳይሆን በሽታውንም በማንነቱና በጎጅነቱ መረዳት አቅቶ ወዳጅ እስከ ማለትና እስከ ማቀፍም ተደርሶ ነበር። ከወያኔ ጋር መሳሪያችን ፍቅር ይሁን ያሉትም ሰበካቸው ከንቱ መሆኑን ራሱ ወያኔ በግፉ እየነገራቸው ነው። በሽታው አለመታወቁና ተገቢውን መፍትሄ መድኃኒት አለማግኘቱ ብቻ ሳይሆን ሐኪሞቹ ራሳቸውን የበሽታው የችግራችን አካል መሆናቸውንም ስንታዘብ የቆየነው ጉዳይ ነው። ጨረቃን በቀኝ እጃቸው ፀሐይን በግራ ይዘው ሐሳዊ መሲዎች ይመጣሉ እንደተባለው ሁሉ ነጻ ልናወጣችሁ ጥቂት ወራት ቀረን፣ ገንዘብ ብቻ አምጡ እንጂ የሚሉንም በርክተውብን ተቸግረን ቆይተናል። በአገራችን የነበረውንና ያለውን ችግር ሸምጥጠው ይክዳሉ። በሽታ የለንም ይላሉ። አሊያም በሽታው ወረርሽኝ ሆኖ ያጠቃን ኩፍኝ ነው ብለው ይፈተማሉ። በህብረተሰቡ የነበረውና ያለውን ችግር ለምሳሌ ኢሃፓ ፈጠረው አስነሳው ብለው የሚለፍፉት ለዚህ መረጃ ነው። በኢትዮጵያ ያለ በሽታ ስንል የዴሞክራሲ መጥፋት ዋናው መሆኑን መቀበል ይገባናል። በላይ ዘለቀንና እነ ገርማሜ መንግስቱን ዋይኔ ሰቀለን አገዛዝ በሚሊዮን የሚቆጠሩ ዜጎችን ገባር ጢሰኛ ያደረገ የፈላጭ ቆራጭ ስርዓት ልናሞገስ ልናደንቅ መጠበቅ ከቶም የለበትም ነበር። የግልባጭ ሆነና ስንቱን አርበኛ የገደለና ያጠፋ ኋላ ቀር ስርዓትን መናፈቅ የአዲሱ ትውልድ ፍላጎትም ሆኖ ተገኝቷል። የደርግ አገዛዝ በህዝብ ማጥፋት ወንጀል ሊከሰስ የሚገባው ሆኖ ሳለ አረመኔና ፋሽስት አገዛዝ ሆኖ ሳለ ይህን አረመኔ አገዛዝ በቀጥታ ያገለገሉ አይናቸውን በጨው አጥበው ዛሬ ትናንት ያጠቁትን ድርጅት በችግር ፈጣሪነት ሲወነጅሉና ነጻ አውጪ በሉንም ብለው ሲጋበዙ አይተናል። ታዲያ ለዋናው ችግር ለወያኔ ምን ፍቱን መድኃኒት ይገኛል? በዚህ አይነት ሁኔታ ምጻታችን ስቃያችን ይከተላል እንጂ መቼስ ዋናው በሽታ መድኃኒቱ ሊያገኝ ይችላል? ህብረት ተርተው ወያኔ ላይ መረባረብና በሰፊው አንድነትን መሻት ሳይሆን ሊያብሩ የሚገባቸውን በመዝለፍና በመወንጀል ክፍፍልን የሚያባብሱትን እናውቃቸዋለን። ለወያኔ መድኃኒቱ ኢትዮጵያዊነት ሆኖ ሳለ ህዝብን በጎጥ እና በአውራጃ የሚከፋፍሉት ሐኪሞች ሳይሆኑ አስመሳዮችና የመንደር ኮሾ ጠንቋዮች በስራቸውም ወያኔን ደጋፊዎች ናቸው። የሚያመጡት መፍትሄ ወያኔን ማርከሻ የሆነውን ኢትዮጵያዊነት የሚሸረሽር ወጣኝነትና ህዝብን የሚከፋፍል አውራጃዊነት ነውና ወያኔ በሽታ ሆኖ የመቀጠልን እድል አግኝቷል። እነዚህ አፍራሾች አተኩረው የሚያወግዙት ወያኔን ሳይሆን የሚታገሉ አገር ወዳዶችን በተለይም ኢሃፓን መሆኑን የታዘብነው ጉዳይ ነው። ነጻ አውጪ በሉን ባዮች ስህተትን እየደገሙ አላዋቂ ሳሚ ቢባሉም እንኳ ወያኔን እየጠቀሙ ያሉት ለዚህ ነው። ዋናው በሽታችን ምንድነውን አያውቁም ወይም ይህ ነው ሲባሉ አይቀበሉም። በሽታውን ደብቀው ወይም ማወቃቀቷቸው ሊጠቀሙበት የተነሱት መድኃኒት ደግሞ ፈዋሽ ሳይሆን በሽታ አባባሽ፣ ከፋፋይ፣ ህብረትን አደናቃፊ፣ የእርስ በርስ ጥላቻና ግጭትን አራጋቢ ሆኖ እነሆ ሲያስቸግረን ቆይቷል። በሽታችን ወያኔ ይባላል። ፈዋሽ መድኃኒታችን ደግሞ ኢትዮጵያዊነት ብቻ ነው። ክፍፍልና ጎጠኝነት የሐሰት ኪኒን ናቸው። አንደዛውን ከመለስ ጎን ተሸጉጠው ደም የጠማቸው ብለው አውግዘውን ነበር። ልጆች ያሏቸውን ወያኔን በመቃወማችን የተነሳ ነበር። ወያኔን አገር ሲገነጥል መርሃ ግብር አውጥቶ ሲነሳ ገና በ1967 ዓ.ም ስንቃወመውና ስንታገለው ዛሬ ዋና ጸረ ወያኔዎች በሉን ባዮች ከትግሉ ጦመኛ ነበሩ፣ ወይም አረመኔውን ደርግ ደግፈው በወጣቱና በህዝብ ደም ይታጠቡ ነበር። የማይረሳ ታሪክ ነውና ለመሸፋፈን መጣሩ መንፈራገጡ ፋይዳ ቢስ ነው። ወደ ኋላ ጉዞ በማድረግ ቂምን ልንቆሰቆስ ፍላጎት ባይኖረንም በሽታ ሆነው የቀጠሉትን ደግሞ የመፍትሄው አካል ሳትሆኑ አሁንም ከህዝብ ትግልና መጻ አንጻር ጋሬጣዎች ናችሁ ማለቱ የግድ ይሆንብናል። በኢዲያቅ እንዳሳየነው ሁሉ የትላንትን ለትላንትና ለህዝብ ትተን ሊተባበሩ የሚችሉ ኃይሎችን ለማሰባሰብ ጥረት ስናደርግ በእነሱ ብሶ ሰለባቸውን እያወገዙ የህብረት ጎዳና ላይ ጋሬጣ መሆኑን መርጠዋል። መሰል እንቅፋቶችን በመፍጠር ወያኔ ያለውን የይፋና የሚስጥር ሚና የምናውቀው ነው። ወያኔ ዋናው ተውሳካችን በሽታችን ነው እስካልን ድረስ በሰፊው አገር ወዳዶችን በኢትዮጵያዊነት መሰረት ለማሰባሰብና ለማስተባበር መጣር ግዴታችን ይሆናል። ይህን ስንልም መለስተኛ ቅራኔዎችን ወደ ጎን ትተን በዋናው ጠላት በወያኔ ላይ በማተኮር ነው። ወያኔ ጠላት ነው ማለት ካቃተና ድርድርና መተቃቀፍን ከፈለግን ገና ከመነሻው ነገር ዓለሙ መበላሸቱን የሚያሳይ ነው። ለመርክ መሰረት ለህብረት ያደረግነውን ጥሪ ሁሉ ጆሮ ዳባ ብለው ለእንቅፋትነት የታቀደ የስሙላ ህብረት መሰረትን ሲሉ ሲያፈርሱና በአዲስ መሰረትን ሲሉ ስናይ የቆየ ነው። ህብረት ፈላጊ ነን የሚሉትም በሐቅ ፈላጊ ሆነው ባለመገኘታቸው ነው። ለምሳሌ አንዳንድ ድርጅቶች ከኢሃፓ ጋር መነጋገር ራሱ ችግር ከሆነባቸው ዓመታት ተቆጥረዋል። በዚህም የህብረት ጥረታችን ላይ ደንቃራ ሊጥሉ የተነሱት ባዕዳንም መሆናቸው የታወቀ ነው። ለምን የሚል ዛሬ የለም ወይም ሊኖር አይገባውም እንላለን። ምክንያቱም 26 ዓመታት ሙሉ ከወያኔ ጎን ቆመው ምርጫ ሲያጭበረበርና ህዝብም ሲፈጅ ደግፈውት ነበርና ነው። በዚህም ልንወቅሳቸው አይገባም። ብሔራዊ ጥቅማቸውን ያስቀድማሉና ብዙ ሺህ ኢትዮጵያዊ ተረፍርፎ ጥቅማቸው ከተጠበቀ ጉዳያቸው አይደለም። የቆየና የሚጠናወታቸውንም ዘረኝነት ልንዘነጋ አይገባም። በመሆኑም የጎንደር ህዝብ ኢትዮጵያዊነትን አጠናክሮ ሲነሳና የወያኔን ዘረኛ አገዛዝ ሲያስጨንቅ ለወያኔ የሚበጅ የይስሙላ ሽግግር ለማዘጋጀት አሜሪካ ቅጥረኞቿን ቀስቅሳና አሰማርታ ትግሉን ባጭር ለመቅጨት ያደረገችውን እንቅስቃሴ ታዝበናል። አሁንም ያከተመ ሻጥር አይደለም። ለኢትዮጵያ በሽታ የሆነውን ወያኔ ለማስወገድ በአሜሪካ ላይ መተማመን የሚሉ ለኮሶ የራስ ምታት መድኃኒት ሊውጡ የተነሱ መሆናቸው ብቻ ሳይሆን يمشوت مفتيه بشتان يمياببس نوبنن سيتات ايونم بتاري كيدت الناتج اباچوني تا ايدان السام يهبان يالاك في يهبرت ترت سنايو اندباجنو فريام ما يمايهون موانو يتاوكا ينس انو اگر وداد درجت كتغل مدرك لماراكنا لمنتر يميد درقو مكرا براسلا شاتر المسرات موانونم دقمن لماسردات انفلقالن يهبا مدانيتنو سنل ياربا مستامت يتغل تمكرون يالاولا ولا ايتيوبياو النتن سنات الناس ارى وياني النتنم ياكافة يازة مالتاچنو كزي درجت بلاي ويانين يميوك ويانين يتاقلنا لاغرم عند النت مسوات النت نيكفل كتوس مانا اللي ويانيت على تاچن مونو ناوكان ماركشا ما شارعون فتون مداني تنفلق يتيبياوي النتنا يغارا تغل يهن ديابلوس انتورتوس يميسا ديوي هونان يهن تسعرو يميقنيو تولو لاغرنا لهزب سريت انكفاتوش موناتشو يميقالتنو بشتاچن ويانينو ማርከሻው መዳኒት ኢትዮጵያዊነትና የጋራ አገር አድን ትግል ነው ሌላ ሁሉ ከንቱና ባብዛኛው የወያኔ ጉንጉን ነው ኢትዮጵያዊነት ያቸንፋል ድል ለኢትዮጵያ ህዝብ
ጀግኖች የሞቱ ልጅ የወለዱ እንዲነው አባቶች ጣላትን ያገዱ ጎበዞች አባቶች ካስቀመጡልን ቅርስ ከዚያ ሁሉ ምርኮ እቃና ቆሳቆስ ይገኝበት ነው ለጣላት ማጎንበስ ነወይ ስርዓታችን ሲነጥቁን መነጠቅ ነወይ ለማዳችን ለጦር መሸማቀቅ ነወይ ኢትዮጵያዊ ልጅ ወልዶ ማስጨረስ ነወይ ያባቶች ልምድ ጥቃትን መታገስ ይፍታሄ ንጉሴ
የፉክክር ቤት ሳይዘጋ ያድራል ሁሉም የየራሱን የተግባር ድርሻ መወጣት እየተሳነው ሲመጣ እርስ በርሱ ጣት መጠቋቆም ይጀምራል አንተ ትብስ እኔ ልብስ መባባሉ ይቀርና አንዱ በሌላው ላይ ያለ የሌለ ጥፋቱን እየደፈደፈ ራሱን ነጻ ለማውጣት ይጥራል ሌላውን ማጥላላት የራሱን መወደድ ያተርፍልኛል ብሎ ይመኛል ይህ ባህሪ ደግሞ ለፉክክር በር ይከፍታል ፉክክር ውድድርን እየጋበዘ ጤናማ ሁኔታን የሚፈጥር ቢሆንም ማኖሮ የሚደገፍና የሚበረታታ ይሆን ነበር የተፈለገውንም ውጤት ለማስመዝገብ ያስችል ነበር ይህ ሁኔታ ከተከሰተም በርግጥ ፉክክርና ንትርክ እየተወገደ ቦታውን ለአውንታዊ ውድድር በር ይከፍት ነበር ወደ አውንታዊ ውድድርና ፉክክር መሄድ ከተቻለ ደግሞ ሰላማዊ ጎዳና እየተከፈተ ሁሉም ተሳታፊ የሚሆንበት እድል ይፈጠር ነበር ባለመታደራችን ምክንያት ግን ይህንን ማግኘት እስካሁን ሳይቻል ቀርቷል ሁሉ ነገር በነበር አልቋል እስከዛሬ ድረስ ታዲያ ዛሬ ሁሉም በበኩሉ ይታደሏል እንጂ ይታገሏልን እያለ ያግራሙት ጥያቄ እየጠየቀ ራሱን ያጽናና መቆየትን መርጧል ብንል ብዙዎችን ቢያንስ መመልከቱ ግልጽ ሆኖ የቆየ ነው። ምናልባት ራስን ያጽናኑ መኖር አይከፋም ይሆናል። ራስን ያታለሉና እየደለሉ መቆየት ግን ውሎ አድሮ አሉታዊ አስተጋቦን እንጂ ፋይዳን አያስገኝም። እንዲያውም ሆድ ሲያውቅ ዶሮ ማታ የሚል የለበጣ ፈገግታን ያስከትላል። የማንኛውም ህብረተሰብ ከዝቅተኛው እርከን የመድረስ ምልክቱ ተስፋ ቢስ መሆን ነው። የሀገራችንም ህዝብ ዛሬ የደረሰለት ነጻ አውጪ ኃይል በማጣቱ ተስፋውን ቢቆርጥ ይታዘንለት ይሆናል እንጂ አይፈረድበትም። ለ50 ዓመታት ያህል በተፈራራቂ ጨካኝ አምባገነኖች መገዛት ለኢትዮጵያ ህዝብ ከሚሸከመው በላይ ሆኖበታልና ነው። ነገር ግን እስኪያልፍ ያለፋል ቢል አየ አይ ተለፋለህ እንጂ ምን ያልፈልሃል ሊባል አይገባም። ይህንን መጽሐፍ መስማት የሚፈልግ ህዝብ አይደለም። የፉክክር ቤት የሚዘጋው ጠፍቶ ክፍት በማደሩ ምክንያት የሌባና የዘራፊ ሲሳይ ሆኖ ይቀራል። ቤቱ ተደፍሮ ባለቤቶቹ ተዋርደው ንብረታቸው ተመዝምሮ ቤተሰቡ ተበታትኖ ልጆቹ ሰብሳቢ አጥተው ባውላላ ሜዳ ላይ ወድቀው ይቀራሉ። ይህ ሁኔታ የሀገሪቱና የዜጎቹ አጣፋንታ ከሆነ የአንድ ትውልድ ዕድሜን አስቆጥሯል። የአንድ ሀገር መሰረት ጠንካራ ቤተሰብ እንደመሆኑ ቤተሰብ ከተናጋ ሀገርም እንደ ሀገር ይመቀጠል እድሉ በሂደት እንደሚያከትም ምንም ጥርጥር ሊኖረው አይችልም። ይህንን በሚገባ የተገነዘቡ የሀገሪቱ ጠላቶች ኢትዮጵያውያን ቤተሰቦችን እያፈለሷቸው ይገኛሉ። በተለይ ደግሞ የአማራውን ህብረተሰብ የሚፈልሱትን ቤተሰቦች ለማዳን ግን የሚደረግ በቂ ሙከራ አይታይም። ቤተሰብ አፍላሶቹን እንቃወማለን ብለው የተሰለፉት ኃይሎችም ትኩረታቸው ወደ አፍላሾቹ ያተኮረ ሳይሆን እርስ በርሳቸው በፉክክር ላይ ጊዜያቸውን ያጠፋሉ። በመወዳደራቸው የተነሳ የግልም ሆነ የጋርዮሽ ኃላፊነት መሸከም አልቻሉም። በዚህም ምክንያት ሀገርና ህዝብ በማያባራ ጥቃት ስር ይማቀቃሉ። ሰብሳቢ አጣዝመራ ያፍ መናሪያ ሆኖ እንደሚቀር ሁሉ የኢትዮጵያ ህዝብም ዛሬ ከአደጋና በታታኞች ለመዳን አንድነት ፍለጋ ላይ ነው። እታገላለሁ የሚለውን ሰልፈኛ ቁጥር ለማወቅ አስቸጋሪ ከመሆኑ የተነሳ ብዛቱን ለ